መንፈሳዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
ኢየሱስ ጌታችን ለዘላለም የተመሰገነ ይሁን። እርሱ በሕይወታችን ያላደረገው ምንም ነገር የለም። እግዚአብሔር ወገኖቼ በምድረ በዳም ቢሆን ሕይወታችንን ዓለም ለሞ ማቆምን ያውቅበታል። እግዚአብሔር የተራራም አምላክ ብቻ አይደለም፣ የሸለቆም አምላክ ነው። በዚያ ውስጥ ሰዎች በወደቁበት በተከዙበት አበቃልን ጠፋን ባሉበት ጆቻቸውን ይዞ አምላክነቱንና አባትነቱን ያረጋግጠላቸው በከፍታ ላይ ያራምዳቸዋል። እግዚአብሔር ወዳጆቼ ታላቅ ነው፣ ስሙም ታላቅ ነው፣ ሥራውም ታላቅ ነው። ለዘላለም ከፍ ከፍ ይበል። ታደሰ በዚህ ዝማሬ ስላገለገለን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው እንላለን። ንጸልይ። እግዚአብሔር አባታችን ሆይ እናመሰግንሃለን፣ ዛሬ ደግሞ እንደ ፈቃድህ ከቃልህ ልታስተምረን ልትመግበን ነው ይቺን ጊዜና ሰዓት። ይንንም ጌታዬ ሆይ ምቹ ሁኔታ አዘጋጅተህልናልና ክብር ተመስገን። እዚህች ሰዓት ደግሞ ለምንሃለን አቤቱ ጌታችን ሆይ በምንማረው በምናዳምጠው ቃል በእውነት መመላለስ እንድንችል እርዳን። ጌታ ሆይ በየለቱ ቃልህን ብቻ ሰምተን የምናደንቅ ሰዎች እንዳንሆን አቤቱ እግዚአብሔር አባታችን ሆይ በዚህም እውነት ደግሞ መመላለስና ማደግ እንድንችል እጆቻችንን ያዝ። እግዚአብሔር አባታችንና አምላካችን ሆይ ዳዊት አንተን እንዳልበድል ቃልህን በልቤ ሰወርኩ እንዳለ አቤቱ አምላካችን ሆይ ቃልህን በልባችን ሰውረን አንተን ሳናሳዝን ሳንሰናከል አንተ እግዚአብሔር ሆይ እጆቻችንን ይዘህ ካንተ ጋር መራመድ እንድንችልና እስከ ፍጻሜው ደግሞ እንድታቆመን እንለምናሃለን። ሰው በሚበላው ምግብና በሚጠጣው ነገር መበርታትና መጠንከር አይችልም። የሰውን መንፈሳዊ አካል የሰውን መንፈሳዊ ሁኔታ እግዚአብሔር ሆይ ልታቆም የምትችል አንተ ብቻ ነህ። ድጋፍህን የመንፈስ ቅዱስን ከጸባዖት እንድትልክልን እንለምናሃለን። በዚህች ምሽት ደግሞ ከቃልህ ታምራትን ማየት እንድንችል የልቦናችንን ዓይኖች አብራ፣ ጊዜውንም ሁሉ ባርክልን፣ መተላለፋችንንም ሁሉ ይቅር በለን። በመድኃኒታችንና በጌታችን በከበርከው በአንድ ልጅ በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 10 መጨረሻ ለእስራኤልና ለአሕዛብ እኩል ስለተሰጠው ደህንነት ከተመለከተን በኋላ ወደ ምዕራፍ 11 ተሸጋግረን የእስራኤል ቅሬታዎች ደህንነትን ስለማግኘታቸው መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 11 ቁጥር 7ን ተመልከቱ። ሮሜ ምዕራፍ 11 ቁጥር 7ን ተመልከቱ። አድማጮቼ ኢየሱስ ክርስቶስን የግላ ዳኛቸውና ጌታቸው አድርገው ስላልተቀበሉትስ ምን እንላለን? የተቀሩት እስራኤላውያን ልበደንዳኖች ሆነዋል ለማለታችን ይታወሳል። ሐዋርያ ጳውሎስ ደግሞ ስለዚህ ምን ይላል? እስቲ ቁጥር 7ን እንመልከት። እንግዲህ ምንድነው? እስራኤል የሚፈልጉትን አላገኙትም፣ የተመረጡት ግን አገኙት፣ ሌሎቹም ደነዘዙ ይላል። እንግዲህ ተመልከቱ፣ ወደ ክርስቶስ መምጣት ያልፈለጉት ስለ ደነዘዙ ነውን? መልሱ አይደለም የሚል ነው። ምክንያቱም ወገኖቼ ከማንም ህዝብ ይልቅ ወንጌል ለነርሱ ተነግሯቸዋል። ቀኑን ሁሉ ወደማይታዘዝና ወደሚቃወም ህዝብ እጆቼን ዘረጋው ያለው እነርሱን በተመለከተ ነበር። በትዕግስቱ ተሸክሟቸዋል። እግዚአብሔር የሰጣቸውን ብርሃን ባለመቀበላቸው ግን ምን ሆነዋል ማለት ነው? ደንዝዘዋል። እንዲሁ ሚላ ለሐዋርያ ጳውሎስ በቁጥር 8 ላይ እንዲሁም አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስን እስከዛሬ ድረስ ሰጣቸው ተብሎ ተጽፏል ይላል። መቀበል አልፈለጉም። አንድ ሰው መቀበል እስካልፈለገ ድረስ ደግሞ በእግዚአብሔር ጸጋ ለመድረስ በጣም አዳጋች ነው የሚሆነው። ዳዊትም ማዳቸው ወጥመድና ሸክላ ማሰናከያም ፍዳሚውንባቸው አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስን እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል ይላል። ሮሜ ምዕራፍ 11 ቁጥር 9 እና 10ን ተመልከቱ። ሮሜ ምዕራፍ 11 ቁጥር 9 እና 10ን ይመለከቷል። መዝሙር 69 ቁጥር 22 ማዳቸው በፊታቸው ለወጥመድ ለፍዳ ለንቅፋት ትሁንባቸው ይላል። ጳውሎስ የተናገረው ምንኑ ጠቅሶ ነበር? ማዕድ የደስታ የፈንጠዝያ ምሳሌ ነው። ቁሳይ ብልጽግናንም ያመለክታል። እስራኤላውያን ታላላቅ የደስታና የፈንጠዝያ ባላት ነበሯቸው። በእነዚያ ባላት እነርሱ የእግዚአብሔር ተጋባዦች ሆነዋል እንጂ እንደ አርማውያን ማልክት እግዚአብሔር የነርሱ ተጋባዥ አይሆንም። ለዚህም አይነተኛ ምሳሌ የሚሆነን የፋሲካ በዓል ነው። ዳዊት ይህን የተናገረው እንደ አርማውያን ሁሉ እስራኤላውያንም በብልጽግናቸውና በማዳቸው ስፋት መታበያቸውን ለማሳየት ነበር። በስጋዊ ነገሮች ተማምነውና ተደራድለው ተቀምጧል። ይህም ለመንፈሳዊ ውድቀታቸው ምክንያት ሆኖባቸዋል። በሚበሉት በሚጠጡት ላይ እንጂ ልባቸው በእግዚአብሔር ላይ አልነበረም። ልብ በሉ ወገኖቼ፣ ምቾት የቱን ያህል ከእግዚአብሔር ሰውን እንደሚገነጥል ተመልከቱ። እነዚህ ህዝቦች በሚበሉትና በሚጠጡት ላይ እንጂ ልባቸው በእግዚአብሔር ላይ አልነበረም። የብዙ የቤተ ክርስቲያን አባሎች ሁኔታም ከዚህ የተለየ አይደለም። ያለምንም መረዳትና ማስተዋል የጌታን ራት ይካፈላሉ። እግዚአብሔር ብርሃን የሚሰጠን እንድናይበት ነው። እውሮች ከሆን ግን በዚያ ብርሃን ልናይበት አንችልም። ይህ ብርሃን የብዙዎቻችን እውርነት ይፋ አውጥቶታል። የተማሩና አስተዋይ አእምሮ ያላቸው ሰዎች መጽሐፍ ቅዱሳዊ እውነትን መረዳት ሲያቅታቸው ስመለከት በጣም ይገርመኛል ወገኖቼ። እስቲ ከዚህ በመቀጠል ደግሞ የእስራኤል ሕዝብ ገለል የተደረገበትን ምክንያት አብረን እንመለከታለን። አሕዛብ እንዲድኑ የእስራኤል ሕዝብ ለጊዜውም ቢሆን ገለል ተደርገዋል። አስተውሉ፣ ይህንን መሠረተ ሐሳብ አትጣሉ። አሕዛብ እንዲድኑ የእስራኤል ሕዝብ ለጊዜውም ቢሆን ገለል ተደርገዋል። ስለዚህ ጉዳይ ጳውሎስ የሚከተለውን ይላል። እስቲ ቁጥር 11ን ተመልከቱ። ሮሜ ምዕራፍ 11 ቁጥር 11ን ተመልከቱ። እንግዲህ የተሰናከሉ እስኪወድቁ ድረስ ነውን? እላለሁ አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ ይላል። ቀለል ባለ አነጋገር ተሰናክለው የወደቁት በዚያው መጥፋት አለባቸውን የሚል ሲሆን፣ መልሱም በፍጹም እንደዚያ መሆን የለበትም የሚል ነው። እነርሱ በወሰዱት የተሳሳተ እርምጃ ምክንያት አሕዛብ እንዲድኑ ነበር ይህ የሆነው። ይህንንም ያደረገው እስራኤላውያንን ሊያስቀናቸው ነው ማለቱ ነበር ጳውሎስ። ጳውሎስ ወገኖቼ ይህን ጥቅስ የጀመረው በቁጥር አንድ አንስቶት የነበረው ጥያቄ አይነት በማንሳት ነው። ቁጥር አንድ ላይ እግዚአብሔር ሕዝቡን ጣላቸውን በማለት ይጀምርና ጥያቄውን እያሰፋ እያጎላም ይመጣል። መጣላቸውና መገለላቸው ለጊዜው ነበር። ተሰናክለው የወደቁት በዚያው መጥፋት አለባቸውን ለሚለው ጥያቄ መልሱ በፍጹም እንደዚያ መሆን የለበትም የሚል ነው የሚሆነው። በእነርሱ መውደቅ ምክንያት እግዚአብሔር የመዳንን መንገድ ለአሕዛብ ወለል አድርጎ ከፍቶላቸዋል። የአሕዛብ መዳን እውን እንደሆነ አይሁዳዊው ያያል። የኔ ብቻ የሚላቸውን የእግዚአብሔርን በረከቶች አሕዛብ ሲለማመዱ ያያል። ይህ ደግሞ በአይሁዳዊው ልብ ውስጥ መንፈሳዊ ቅናትን ይፈጥራል። ቁጥር 12 ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን ይላል። እስራኤል ለጊዜውም ቢሆን ገለል ተደርጋለች። በአሁኑ ጊዜ እንደ መንግሥት እግዚአብሔር ከእስራኤል ጋር ምንም ጉዳይ የለውም። ይህንን ልብ ብላችሁ ተከታተሉ። እንደ ሕዝብ እግዚአብሔር ከእነርሱ ጋር ጉዳዩን ሲጀምር ግን እስራኤል ከአረቦች ጋር የሚያጨቃጭቃት ጉዳይ ሁሉ ለአንዴና ለመጨረሻ መፍትሄ ያገኛል። ሰው ሁሉ ወገኖቼ በሰላምና በርጋታ ይኖራል። ከዚያ በኋላ እስራኤልን የሚያስፈራት አንዳችም ነገር አይኖርም። የሰራዊት ጌታ የእግዚአብሔር አፍም ተናግሯልና ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል ይላል። ሚኪያስ ምዕራፍ 4 ቁጥር 4ን ይመለከቷል። ሚኪያስ ምዕራፍ 4 ቁጥር 4ን ልብ በሉ። እንግዲህ መገለላቸው ለአሕዛብ የእግዚአብሔርን ጸጋ ያመጣላቸው ከሆነ እንደገና ሲመለሱ አሕዛብ ምንኛ የበለጠ በረከት ያገኙ ይሆን? ብዙ በረከት እንደሚያገኙ የሚያጠራጥር አይሆንም። በኢየሩሳሌም ጉባኤ ያዕቆብ ግልጽ ያደረገውም ይህንኑ ነበር። እስራኤልን እንደ ጠራ ሁሉ ለስሙ የሚሆንን ሕዝብ እግዚአብሔር ከአሕዛብ እየጠራ እንደሆነ ተናግሯል። ከዚያ በኋላ የቀሩት ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና ሠራታለሁ፣ ፍራሽዋንም እንደገና ሰራታለሁ እንደገናም አቆማታለሁ ይላል። ይህን የሚያደርግ ጌታ አይላል ሐዋርያት ሥራ ምዕራፍ 15 ቁጥር 16 እና 17ን ተመልከቱ። ሐዋርያት ሥራ ምዕራፍ 15 ከቁጥር 16 እስከ 17 ያለውን ስፍራ ልብ ይሏል። ነቢዩ ዮናስ ወገኖቼ ለነነዌ ሕዝብ በሰበከበት ጊዜ ሕዝቡ ሁሉ ወደ እግዚአብሔር ሲመለሱ አይቷል። በጴንጤቆስጤ ቀንም ብዙዎች ወደ እግዚአብሔር መመለሳቸው እውነት ነው። ግን በመቶኛ ሲሰላ ቁጥሩ ምን ያህል ይሆናል? የጴንጤቆስጤ በዓል ወንድ የሆነ ሁሉ በኢየሩሳሌም የሚገኝበት በዓል ነበር። ስለዚህም በጥቂት መቶ ሺዎች የሚገመቱ አይሁዳውያን በኢየሩሳሌም ነበሩ ማለት ይቻላል። ግን ደህንነትን ያገኙ ምን ያህል ነበሩ ትሉኝ ይሆናል። ከጽሑፉ መረዳት እንደሚቻለው ወንጌልን መስበክ ከጀመሩበት ከመጀመሪያዎቹ ጥቂት ቀኖች ወዲህ ወደ 10 ሺዎች የሚቆጠሩ ሰዎች በክርስቶስ አምነዋል። ይህም ቢሆን በጣም ጥቂት ነው። በሃዋይ ማለትም በአሜሪካን አገር በተደረገው መንፈሳዊ መነቃቃት ግን ከህዝቡ ግማሹ ያሉ ነበር ወደ እግዚአብሔር የተመለሱት። ይህም ቢሆን በዮናስ ዘመን ከተፈጸመው ጋር ሲነጻጸር በጣም አነስተኛ ነው። ቤተ ክርስቲያን ከዚህ ምድር ከተወሰደች በኋላ ታላቅ መንፈሳዊ መነቃቃት ሊኖር እንደሚችል አምናለሁ። ከአሕዛብ ብዙዎቹ ወደ እግዚአብሔር ይመለሳሉና እስቲ ቁጥር 13 እና 14ን እናንብብ። ለእናንተም ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ ይላል ሐዋርያው ጳውሎስ። በሌላ አነጋገር ጳውሎስ እኔ የአሕዛብ ሐዋርያ ነኝ፣ በዚህም ደስ ይለኛል፣ ይሁን እንጂ ለአሕዛብ ወንጌልን በመስበኬ የራሴን ወገኖች አስቀናቸዋለሁ፣ በዚህም ምክንያት ወደ ክርስቶስ ይመለሳሉ ብዬ አስባለሁ ነው የሚላቸው። ጳውሎስ ወገኖቼ ለቆሮንቶስ ሰዎች አይሁድንም እጠቅም ዘንድ ከአይሁድ ጋር እንዳይሁዳዊ ሆንኩ፣ ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ በማለት ጽፎላቸው ነበር። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 20ን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 20ን በኋላ ተመልከቱ። በስዕለት ምክንያት ወደ ኢየሩሳሌም የሄደው እዚያም ሲደርስ ጸጉሩን የተላጨው በዚህ ምክንያት ነበር። እርሱ ከጸጋ በታች ያለ እንደመሆኑ መጠን እንዲህ ማድረግ ይገባው ነበርን የሚል ጥያቄ ሊነሳ ይችላል። ከጸጋ በታች መሆኑ እውነት ነው። ሆኖም ይህ ሲፈልግ የሚያደርገው ጉዳይ ነው። ለቆሮንቶስ የሚጽፈውን መልእክት በመቀጠል ሕግ የሌላቸውን ጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንኩ ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 21ን በኋላ ተመልከቱ። በሌላ አነጋገር ለክርስቶስ እየታዘዘ ነው ማለት ነው። ከዚያ በኋላ ደግሞ እንዲህ ይላል፣ ደካሞችን ጠቅም ዘንድ ለደካሞች እንደ ደካማ ሆንኩ፣ በሁሉ መንገድ አንዳንዶቹን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆንኩ ይላል። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22ን ልብ ይሏል። ከሁሉ አስቀድሞ ለአሕዛብ ሐዋርያነቱን ያከብራል። ያንን በማድረጉም አይሁዳውያን ወገኖቹ ወደ ክርስቶስ የሚመለሱበትን መንገድ ሊያዘጋጅላቸው ይሞክራል። አንዳንዶች ወደ ክርስቶስ ተመልሰዋል፣ ሆኖም በጣም ጥቂት ናቸው። ይህ ሁሉ ሰዎች ጳውሎስ አገልግሎቱን እየፈጸመ ነው። እግዚአብሔርም በአሕዛብም ሆነ ለአይሁዳውያን ያለውን ዓላማ እየፈጸመ ነው። እግዚአብሔር የሰጠውን አገልግሎት በመፈጸሙ ጳውሎስ ምን ያህል እንደረካ መገመት ይቻላል። ወዳጄ ሆይ እግዚአብሔር ለአንተም ቢሆን ቦታ አለው። ምናልባት በእሁድ ትምህርት ቤት አስተማሪነት፣ በምስክርነት ወይም በጸሎት በወንጌል በማዳረሱ ሥራ ወይንም ደግሞ በዝማሬ አገልግሎት ወይም በኳይር እንድትሳተፍ ይፈልግ ይሆናል። ምናልባትም በእግዚአብሔር ሥራ የተሰማራውን ሌላውን ሰው በተለያየ መንገድ እንድትረዳው ይፈልግ ይሆናል። ያም ይሁን ይህ እግዚአብሔር የሰጠህን ሥራ በማድረግ ውስጣዊ እርካታ ይኖርሃል። ቁጥር 15ን ተመልከቱ። የእነርሱ መጣልል ዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን ይላል። የወደፊቱን ቀን በተስፋ መጠበቅ ደስ ይላል። መልካምና ደግ ቀኖች ከፊት ለፊታችን መኖራቸውን የማምነው በፍጹም ልቤ ነው። ከሰው አንጻር ስመለከተው ግን የወደፊቱ ጨፍጋጋና ጨለማ ይመስላል። የሰው ልጅ የሚኖርበትን ዓለም አመሰቃቅሎታል። በአንድ ወቅት ባንዳ ሀገር አግኝቼው የነበረውን ሰው ሳላሳዝነው እንዳልቀረው አስባለሁ። ይህ ሰው ስራው የተሳካለት ነበር፣ ባለ ብዙ ገንዘብም ይመስላል። ይሁን እንጂ ወገኖቼ ስለወደፊቱ ያለማችን ሁኔታ የነበረው አመለካከት ግን ምን ያህል ጽልመተኛ እንደነበር በቃላት ልገልጸው አልችልም። የተማሩና ያስባሉ የምንላቸው ብዙ ሰዎች ስለመጻዩ ያለማችን ሁኔታ ጽልመተኞች ናቸው። እግዚአብሔር ግን በዙፋኑ ላይ ነው ወገኖቼ። ያለማችንን ሁኔታም ሊያስተካክለው ይችላል። ብሩህና ደስተኛ ቀን ይጠብቀናል። የእግዚአብሔር ልጆች የወደፊት ሕይወት ምንኛ ውብና ያማረ ነው። ክብር ለእግዚአብሔር ይሁን። ኦ ሃሌሉያ! በቁራቱ ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው ይላል ሐዋርያው ጳውሎስ በቁጥር 16 ላይ። ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው ይላል ይቀጥላል። ሮሜ መልእክት ምዕራፍ 11 ቁጥር 16 ን ተመልከቱ። በዘኍልቍ መጽሐፍ እግዚአብሔር መጀመሪያም ከመታደርጉት ሊጥ የማንሳት ቁርባን እስከ ልጅ ልጃችሁ ለእግዚአብሔር ተሰጣላችሁ ማለቱን ታስታውሱ ይሆናል። ዘኍልቍ 15 ቁጥር 21 ን ተመልከቱ። ዘኍልቍ 15 ቁጥር 21 ሊጥ ሲል የዳቦ ሊጥ ማለቱ ነው። ዳቦ ሁሉ ቅዱስ ለመሆኑ ምሳሌ እንዲሆን ከዳቦው ከፊሉ ለእግዚአብሔር ይቀርባል። በኩራት ሲል የሕዝቡን አባቶች ማለትም አብርሃምን፣ ይስሐቅን፣ ያዕቆብን ማለቱ ነው። ቅዱስ የሚለው ቃል የሚያመለክተው ለእግዚአብሔር መለየትን ነው። እንግዲህ በኩራቱ ወይም የመጀመሪያው ሊጥ ለእግዚአብሔር የተለየ ከሆነ መከሩ ምን የሚሆን ይመስላችኋል? አብርሃም፣ ይስሐቅና ያዕቆብ ለእግዚአብሔር የተለዩ ከሆኑ ሕዝቡስ ምንድነው የሚሆነው? ሁሉም ለእግዚአብሔር የተለዩ ነው የሚሆኑት። እግዚአብሔር ከእስራኤል ሕዝብ ጋር ያለውን ጉዳይ ገና አልጨረሰም። እስቲ ቁጥር 17 የሚናገረውን እናንብብ። ነገር ግን ከቅርንጫፎቹ አንዳንድ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ ይላል። እኔና እናንተ ተጠቃሚዎች የሆነው ወገኖቼ ከእስራኤል ሕዝብ የተነሳ ነው። ለዚህ ነው ጸረ ሴማውያን እንቅስቃሴን በጥብቅ የምቃወመው። ለእስራኤል ሕዝብ ባለዳነት ይሰማኛል። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከማ አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎቹ ተሰበሩት ሊሆናል የሚለውን ቃሉን ደግሞ ከቁጥር 18 እና 19 እናነባለን። ሮሜ ምዕራፍ 11 ቁጥር 18 እና 19ን ተመልከቱ። በወይራ ዛፍ የተመሰለችው እስራኤል ናት፣ በበረሃ ወይራ የተመሰሉት አሕዛብ ናቸው። ጻፍ አድርጉ። በወይራ ዛፍ የተመሰለችው እስራኤል ናት፣ በበረሃ ወይራ የተመሰሉት ደግሞ አሕዛብ ናቸው። እኔና እናንተ ወገኖቼ ላገኘነው በረከት ሁሉ መሰረቱ እግዚአብሔር አብርሃምን፣ ይስሐቅንና ያዕቆብን መጥራቱ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጣውም ከእስራኤል ሕዝብ ነው። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ የሚለውን ቃሉን ከቁጥር 20 እናገኛለን። እዚህ ላይ ማስተዋል ያለብን ዋናው ነገር እስራኤላውያን ካለማመናቸው የተነሳ መገንጠላቸውን ወይም ደግሞ ገለል መደረጋቸውን ነው። ወገኖቼ ክርስቲያኖች ማንኛችንም ብንሆን በመልካም ሥራችን፣ በቤተ ክርስቲያን አባልነታችን ወይም በማንነታችን በእግዚአብሔር ፊት መቆም አንችልም። በጌታ ኢየሱስ ክርስቶስ በማመናችን ብቻ ነው በእግዚአብሔር ፊት መቆም የምንችለው። አሁን ደግሞ ጳውሎስ ማስጠንቀቂያ ይሰጣል። እግዚአብሔር እንደ ተፈጠሩት ለነበሩት ቅርንጫፎች ይራራላቸው ካልሆነ ላንተ ደግሞ አይራራልህምና አይላል። ቁጥር 21 ልብ ይሏል። ከርሱ በመራቃቸው እግዚአብሔር ለእስራኤላውያን ካልራራ ቤተ ክርስቲያንም ከርሱ ከራቀች አይራራላትም የሚል ነው ዋናው መልእክቱ። ልክ በዮሐንስ ራእይ ምዕራፍ 3 እንደምንመለከታት የሎዶቅያ ቤተ ክርስቲያን ማለትም በአጓጉል ፍልስፍናና በባዶ ሃይማኖታዊ ስርዓት የተመሰረተች ቤተ ክርስቲያን በታላቁ የመከራ ዘመን ማለፍ ግድ ይሆንባታል ብዬ አስባለሁ። ጌታ ኢየሱስ ለፊላደልፊያ ቤተ ክርስቲያን የትዕግስቴን ቃል ስለጠበቀ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት ተጠብቀሃለሁ ይላል። ይህ እንግዲህ ከሎዶቅያ ቤተ ክርስቲያን ሁኔታ በተቃራኒ መሆኑ ነው። ራእይ ምዕራፍ 3 ቁጥር 10ን ልብ በሉና ተመልከቱ። በፊቱ የተከፈተ በር ያለውንና የእግዚአብሔርን ቃል በትጋት የሚያደርሰውን ቤተ ክርስቲያን እንደሚያድነው ቃል ሲገባላትም እንመለከታለን። በበኩሌ ወገኖቼ እንደዚህ አይነት ቤተ ክርስቲያን አባል እንደሆንኳም እናለሁ። እናንተም እንደዚህ እንደምትሆኑ ተስፋ አደርጋለሁ። ይህች ቤተ ክርስቲያን ዓለም አቀፍና ረቂቅ ማለትም በመመናን ንብረት የተገነባች ናት። እግዚአብሔር ቤተ ክርስቲያንን ለዘላለም በንጽህና ይጠብቃት። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችን እዚሁ ላይ ያበቃል። በነበረን ክፍለ ጊዜ ሁሉ እግዚአብሔር በባርኮቱ እንደተገናኛችሁ ጸጋውንም እንዳበዛላችሁ ከቃሉም መረዳትን እግዚአብሔር እንደሰጣችሁ እምነታችን ነው። እናንተ ደግሞ ለዚህ አገልግሎታችን በጸሎታችሁ እኛን ማሰብን አትርሱ። ድብዳቤዎቻችሁ ደግሞ ሲደርሱን የቱን ያህል እንደተረዳችሁ ቃሉ ወይም ትምህርቱ ደግሞ የቱን ያህል እንደተቀማችሁ እንረዳለንና ድብዳቤ ለኛ መጻፍን አትተው። ይህ ታላቅ አገልግሎታችሁ መሆኑንም አትርሱ። እንግዲህ እግዚአብሔር ለሊቱን ሙሉ በበረከቱና በጸጋው ይገናኛችሁ። ደህና አደሩ ይያልን። የነገውን ትምህርት ደግሞ ተስፋ ያደረግን በዚሁ የምንሰናበታችሁ በጌታ ወንድሞቻችሁ በቴክኒኩ በኩል
አለማየሁ ዳዊት፣
በትምርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ። በሰላም እደሩ።
Yeah.